ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር ይክበር ይመስገን። ነው ባለፉት ክፍለ ጊዜያት ዮሐንስ ወንጌል መጽሐፍ ጥናታችንን ጨርሰን ዛሬ ደግሞ ወደ አዲሱ መጽሐፋችን ማለትም ወደ ኦሪት ዘዳግም መጽሐፍ ጥናታችን በጌታ ረዳትነትና በመንፈስ ቅዱስ አስተማሪነት አብረን እንሸጋገራለን። ባለፉት ክፍለ ጊዜያት እንግዲህ ከዮሐንስ ወንጌል እግዚአብሔር አምላካችን ድንቅ ነገሮችን አስተምሮናል። ሐሳቡንም ደግሞ ለልጆቹ የገለጠ አምላክ ታላቅ ነውና ከዚህ ከኦሪት ዘዳግም መጽሐፍ እንግዲህ ጀምረን እስክንጨርስ እግዚአብሔር ታላላቅ ቁም ነገሮችን ያስተምረናል። በዚህ ሁሉ ውስጥ ፈቃዱን እንድንረዳ ደግሞ እግዚአብሔር ይረዳናል። በማስቀደም እስቲ እንግዲህ ዝማሬን ጋብዛችሁ ያብሔር። ስለዚህ ዝማሬ ይክበር ይመስገን። በዝማሬውም ያገለገለችን እህታችንን ቤቲን እግዚአብሔር ባገልግሎቱ አብዝቶ ይባርካት። እግዚአብሔር በእውነት ቸር ነው። እግዚአብሔር ይቅርታው ብዙ ነው፣ ምሕረቱ ብዙ ነው። ወገኖቼ፣ ይህ ባይሆን ኖሮ አንዲቷን ደቂቃ በፍጹም አንድ እርምጃ እንኳን በራሳችን ፈጽሞ መራመድ አንችልም። እግዚአብሔር ስንወጣና ስንገባ ይጠብቀናል። በምሕረቱ ጥላ ስር ሆነን እንመላለሳለን። እግዚአብሔር ይክበር ይመስገን። ንጸልይ። ጌታችንና መድኃኒታችን ሆይ፣ በልጅህ በጌታ በኢየሱስ ክርስቶስ በኩል ደግሞ ወደህን ይህንን ታላቅ ምሕረትም ደግሞ ሰጠህን። ኖ በፊትህ ሆነን ደጌታ ሆይ ስምህን እንድንጠራ ይህንን እድል ሰጠህናልና እጅግ እናመሰግንሃለን። እግዚአብሔር ሆይ ከዚህ እድል ደግሞ እግዚአብሔር አምላካችን ሆይ ዓለም ሥጋ ሰይጣን ፈቀቅ እንዳያደርጉን በታላቅ ጥበቃ ቅዱሳን መላእክቶችን ልከህ ደግሞ እንድታስጠብቀን እግዚአብሔር ሆይ መውጣት መግባታችን እንድትቆጣጥር እንለምንሃለን። በዚህ ቀን ደግሞ ስላደረክልን ጥበቃም እናመሰግንሃለን። በየዕለቱ ስለምትመግበን ቃልህ ስለምታስተምረን ጠማማነታችንን ጎደሎነታችንን አለመብቃታችንን ሁሉ በቃል ውስጥ ደግሞ አንተ ስለምታሳየንና ስለምታስተካክለን እጅግ አድርገን እንወድሃለን። እግዚአብሔር ሆይ ክብር በዚህች ምሽት ደግሞ የኦሪት ዘዳግምን መጽሐፍ ስናጠና አቤቱ እግዚአብሔር አምላካችን ሆይ አንተ በዚህ ሁሉ ውስጥ ተገልጠ ደግሞ ታላቅ ንቁም ነገር መንፈሳዊን በረከትም ደግሞ እንድትሰጠን እንጸልያለን። ጌታ ሆይ ካልበላን አንበረታ የምነት ቁርጭምጭሚቶቻችን ጌታ ሆይ መጽናት አይችሉም፣ ይንቀጠቀጣሉ፣ ይወድቃሉ። ጠላት ዲያብሎስ በእኛ ላይ ይሳለቃል። ይህ እንዳይሆን ደግሞ አንተ በቸርነትህና በኃይል ተገልጠ ይህንን ቃልህን እንድትመግበን እንለምንሃለን። ጊዜውን ሁሉ ባርክልን። እያንዳንዳችን በመንፈሳዊ በረከት እንድትጎበኘን እንለምንሃለን። ባከበርከውና ባጸደቅከው በልጄ በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች ባለፈው ክፍለ ጊዜ የዮሐንስ ወንጌልን ጥናታችን ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ የኦሪት ዘዳግምን መጽሐፍ ለተወሰኑ ቀናት አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ከፈት ከፈት አድርጋችሁ ኦሪት ዘዳግምን አውጡ። አድማጮች ዘዳግም ወደ ተባለው መጽሐፍ ስንመጣ ከፔንታቱክ መጽሐፍት የመጨረሻው እርሱ እንደሆነ ላስታውሳችሁ እወዳለሁ። በመጽሐፍ ቅዱስ ውስጥ ያሉት የመጀመሪያዎቹ አምስት መጽሐፍት በሙሴ የተጻፉ ከመሆናቸውም በላይ ፔንታቱክ ተብሎ ይጠራሉ። ይህንን አረፍተ ነገር እንደገና ደግምላችኋለሁ። በመጽሐፍ ቅዱስ ውስጥ ያሉት የመጀመሪያዎቹ አምስት መጽሐፍት በሙሴ የተጻፉ ከመሆናቸውም በላይ ፔንታቱክ ተብለው ይጠራሉ። እነዚህ መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። አስተዋላችሁ? እነዚህ ፔንታቱክ ተብለው የሚጠሩት መጻሕፍት አምስቱ ማለት ነው፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። ርዕስ የዘዳግም መጽሐፍ በእንግሊዝኛው ዲትሮኖሚ ተብሎ ይታወቃል። ኦሪት ዘዳግም በእንግሊዝኛ ቋንቋ ዲትሮኖሚ ተብሎ ይጠራል። በዝርዝር ሲታይ ደግሞ ዲትሮ ማለት ሁለት ወይም ሁለተኛው የሚል ፍቺ ሲኖረው ኖሚዮን ደግሞ ህግ ማለት ነው። አንድ ጊዜ ልድገምላችሁ። ዲትሮ ማለት ሁለት ወይም ሁለተኛው የሚል ፍቺ ሲኖረው ኖሚዮን ደግሞ ህግ ማለት ነው። ስለሆነም ዲትሮኖሚ የሚለው ርዕስ ሁለተኛው ህግ የሚል ትርጓሜ ሊሰጠው ይችላል። ይህን ስንል ግን መጽሐፉ በሲና ተራራ ለሙሴ የተሰጠው ህግ ግልባጭ ወይም ድግግሞሽ ብቻ ነው ማለት አይደለም። ከክለሳም ይልቃል። ነገር ግን የህጉ አስተዋላችሁ፣ የህጉ ሌላ ማብራሪያ ነው። ይህንንም ከቅዱሳት መጻሕፍት እናየዋለን። የእግዚአብሔር መንፈስ አንድን ነገር መጀመሪያ በአስተዋጽኦ መልክ ሊያቀርበው ይችላል። በኋላ ደግሞ ወደዚያ ተመልሶና በአንድ የተለየ ክፍል ላይ ትኩረት አድርጎ ማብራሪያ ይሰጥበታል። ይኸውም የዘዳግም መጽሐፍ በዕብራይስጥ ቋንቋ አራት የተለያዩ ርዕሶች አሉት። አስተውሉ፣ የዘዳግም መጽሐፍ በዕብራይስጥ ቋንቋ አራት የተለያዩ ርዕሰ ጉዳዮች አሉት። አንደኛው ደባሪም ይባላል። ይህ ቃላቱ ወይም ቃላቱ እነዚህ ናቸው የሚል ፍቺ ሲኖረው የሙሴ ቃላት እነዚህ ናቸው ከሚለው ግልጽ አነጋገር የተወሰደ ነው። አንድ ጊዜ ልድገምላችሁ። ደባሪም ይባላል የመጀመሪያው። ይህ ቃላቱ ወይም ቃላቱ እነዚህ ናቸው የሚል ፍቺ ሲኖረው የሙሴ ቃላት እነዚህ ናቸው ከሚለው ግልጽ አነጋገር የተወሰደ ነው። ሁለተኛው ደግሞ የአምስተኛው ሕግ መታወቅ የሚል ነው። ሁለተኛው የአምስተኛው ሕግ መታወቅ የሚል ነው። ሶስተኛው ደግሞ የተክሳጽ መጽሐፍ ተብሎ ይታወቃል። የተክሳስ መጽሐፍ ይባላል። አራተኛውና የመጨረሻው ደግሞ የሕግ መደገም የሚል ይሆናል። አስተዋላችሁ? የመጨረሻው የሕግ መደገም የሚል ርዕሰ ጉዳይ ወይም ደግሞ ርዕስ አለው ማለት ነው። አብይ ሐሳቡ የዘዳግም መጽሐፍ አብይ ሐሳብ ሊያስደንቃችሁ ይችላል። እርሱም ፍቅርና መታዘዝ ነው። ይህንን ነጥብ ያዙት። የዘዳግም መጽሐፍ አብይ ሐሳብ ሊያስደንቃችሁ ይችላል። እርሱም ፍቅርና መታዘዝ ይገኝበታል። የእግዚአብሔር ፍቅር በመጽሐፍ ቅዱስ ጅማሬ መገለጡን ልብ አላላችሁ ይሆናል። ግን ፍቅር የሚለው ቃል በዚያ ከ22 ጊዜ በላይ ተጠቅሷል። ጌታ ኢየሱስ ብትወዱኝ ትእዛዜን ጠብቁ ሲል አዲስ ነገርን መናገሩ አልነበረም። መታዘዝ ለእግዚአብሔር ያለንን ፍቅር የምናሳይበት ከሰዎች የሚጠበቅ ምላሽ መሆኑን ዘዳግም ያስተምረናል። አስተውሉ ወዳጆቼ፣ ይህ ወንጌል አይደለም፣ ነገር ግን ታላላቅ የወንጌል መሪ ሐሳቦችን አስተዋላችሁ? ታላላቅ የወንጌል መሪ ሐሳቦችን በዚህ መጽሐፍ ውስጥ እናገኛለን። አንድ ነገር እንረዳ ወገኖቼ፣ ሕግ መልካም ነው። አስተዋላችሁ? ሕግ መልካም ነው። እግዚአብሔር በሕግ አያድነንም። እንዲህ ስለ ተባለ ሕጉ መልካም አይደለም ማለት አይደለም። ይህን አባባሌን ደጋግሜ ማጠንከር እፈልጋለሁ። በእርግጥም ሕግ መልካም ነው። ችግሩ ከየት እንደሚመነጭ ታውቃላችሁ? ችግሩ ከኔና ከናንተ ነው ወገኖች። ስለሆነም እግዚአብሔር በጸጋው ያድነን ዘንድ ተገባው። እስቲ ስለ ጻፊው ደግሞ እንናገር። የዘዳግምን መጽሐፍ የጻፈው ሙሴ ነው። ይህንን ነጥብ ያዙት። የዘዳግምን መጽሐፍ የጻፈው ሙሴ ነው። ሙሴ እግዚአብሔርን የሚያውቅ ከእርሱ ጋር ፊት ለፊት የተነጋገረ ሰው ነበረ። ዘማሪውም ይህንን ሲያጠናክር ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን ይላል። መዝሙር 103 ቁጥር 7ን ተመልከቱ። መዝሙር 103 ቁጥር 7ን ልብ ይሏል። የእስራኤል ልጆች የእግዚአብሔርን ሥራ በዓይናቸው ተመልክተው ነበር፣ እርሱነቱን ግን አላወቁም። ሙሴ ግን መንገዶቹን ያውቅ ነበር። የዘዳግም መጽሐፍ የዚህ የመቀራረብ ዕውቀትና የአርባ ዓመታት የምድረ በዳ ልምምድ ውጤት ነው። አስተዋላችሁ? የዘዳግም መጽሐፍ የዚህ የመቀራረብ ዕውቀትና የአርባ ዓመታት የምድረ በዳ ልምምድ ውጤት ነው። አድማጮቼ በዘዳግም ምዕራፍ 34 ከቁጥር 5 እስከ 12 ያለውና በዘዳግም ምዕራፍ 34 ከቁጥር 5 እስከ 12 ያለውና የሙሴን አሟሟት የሚተርከው ክፍል ግን በኢያሱ እንደተጻፈና የመጽሐፈ ኢያሱ አካልም እንደሆነ ይታመናል። ከምዕራፍ 34 ከቁጥር 5 እስከ 12 ያለውና የሙሴን አሟሟት የሚተርከው ክፍል ግን በኢያሱ እንደተጻፈና የመጽሐፈ ኢያሱ አካልም እንደሆነ ይታመናል። ነጥቡን እንድትይዙ ብዬ ነው የደገምኩት። የኢያሱ መጽሐፍ ተዘጋጅቶ ካለቀ በኋላ ከሙሴ 5 መጽሐፍት ጋር በመፈረጅ ቁጥራቸውን ወደ 6 ከፍ አደረገው። ስለ ጻፊው ማንነት አንዳንድ ተቃውሞዎች ቀርቧል። የመጀመሪያው ሙግት በሙሴ ዘመን ጽሑፍ ስላልነበረ እርሱ ሊጽፎ አይችልም የሚል ነው። ነገር ግን ከሙሴ በፊት እንኳ ያጻጻፍ ጥበብ እየተስፋፋ እንደነበር ስለሚታወቅ ይህ ንድፈ ሐሳብ በተደጋጋሚ ተቃውሞ ገጥሞታል። የቀደመውን መከራከሪያ ያነሱት ወገኖች የመጽሐፉ ዓላማ በኢየሩሳሌም የነበረውን የክህነት አገልግሎት ማጉላት ነው ቢሉም ኢየሩሳሌምም ሆነች የክህነት አገልግሎት በመጽሐፉ ላይ አልተጠቀሱም። ይህ መላምት ግን ዘመንን ተሻግሮ አሁንም በአንዳንድ አገሮች በሚገኙ የሥነ መለኮት ትምህርት ቤቶች እየተሰጠ ነው። እስቲ ከዚህ በመቀጠል ስለ ዓላማው እንመልከት። የዘዳግም መጽሐፍ በሲና ተራራ የሆነውን ነገር ላለየና ላልሰማ አዲስ ትውልድ የተሰጠ ነው። አስተውሉ። የዘዳግም መጽሐፍ በሲና ተራራ የሆነውን ነገር ላላየና ላልሰማ አዲስ ትውልድ የተሰጠ ነው። ያ አዲስ ትውልድ በዮርዳኖስ ወንዝ ምስራቃዊ ዳርቻ የሰፈረና ወደ ተስፋይቱ ምድር ለመዝለቅም አንድ ወር ያህል ቀርቶት ነበር። ከእነርሱ ቀደም ብሎ ከግብፅ የወጣው ትውልድ እዚህ የለም። ለምን ቢባል ባለማመንና ባለመታዘዝ ሳቢያ በሞት ተቀጥቷል። አጥንቶቹም በመድረ በዳ ተበትኗል። የእግዚአብሔርን ሕግ ተላልፏል። ይህ በድርጊት የተገለጠ ኃጢአት ነው። እግዚአብሔርን ለማመንም አልቻሉ። ይህ ደግሞ ጉድለት ነው ወገኖች። ትመለከታላችሁ፣ አለማመን ኃጢአት ነው ወገኖች። በስጋ ለባሽ አይን ሲታይ ሕጉ ደካማ ነበር። ነገር ግን ዛሬም እንደምናየው ስህተቱ የሕጉ ሳይሆን የስጋ ለባሹ ነው። ያድነን ዘንድ እግዚአብሔር ፈጽሞ የተለየ መንገድ የተጠቀመውም ስለዚህ ነው። የአዲስ ትውልድ ወደ ጉልምስና ተሸጋገረ። ስለዚህ በምድረ በዳው የ38 ዓመታት ልምድ ነጸብራቅ የተብራራ ሕግ አስፈለገው። ሕጉ ሊነክሳቸው ያልቻለ አዳዲስ ችግሮች ብቅ ብቅ ይሉ ጀመር። በተጨማሪም ወላጆች ሕጉን ለልጆቻቸው በቋሚነት እንዲያስተምሩ ተነግሯል። በዚህ ዘመን ቸል ከተባሉት ኃላፊነቶች አንዱ ይህ እንደሆነ ስመለከት እደነቃለሁ። ትምህርት ቤቶችና አብያተ ክርስቲያናት ወንዶችና ሴቶች ልጆችን በሚገባ ለማስተማር አልቻሉም እያልን እናማርራለን። እውነት ነው፣ እነርሱ ኃላፊነታቸውን በተገቢው አቋም መወጣት አልቻሉም። ነገር ግን ዋነኛው ትምህርት ቤት መኖሪያ ቤት እንደሆነ ዘንግተዋል። ሙሴ ሕዝቡን የመምራት ኃላፊነቱን ከመስተላለፉና ከመሞቱ በፊት ከእግዚአብሔር የተቀበለውን የመጨረሻ ትእዛዝ ለዚህ አዲስ ትውልድ ሲያስተላልፍና በዚህም የምድረ በዳውን ልምምድ ይከልላል። የተወሰኑትን የሕግ ክፍሎችም ያጠናክራል። የተስፋይቱን ምድር በተመለከተም እግዚአብሔር ከርሱ ጋር የገባውን ኪዳን በማስታወስም ከዚህ አቋያ ሕግጋቱ የሚኖራቸውን የወደፊት ሚና ያብራራል። በዚህ መጽሐፍ አማካኝነት የሙሴ ሕግ ለሕዝቡ ብቻ ሳይሆን ለምድሪቱም እንደተሰጠ እንረዳለን ወዳጆች። በመጨረሻም ሙሴ ለሕዝቡ አዲስ መዝሙርን ያስተምራቸዋል። 12ቱን ነገዶች ይባርካል። ከዚያ በኋላ ለመሞት ይዘጋጃል። መጽሐፉ የሚጠናቀቀው በሙሴ ቀብር ነው። እግዚአብሔር የተመሰገነ ይሁን።
ይመስገን ጌታ ይመስገን፣ ይመስገን ኢየሱስ ይመስገን፣ ይመስገን 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 ለዚህ ሁሉ ላደረሰን። ይመስገን ጌታ ይመስገን፣ ይመስገን ኢየሱስ ይመስገን፣ ይመስገን 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 ለዚህ ሁሉ ላደረሰን።
እግዚአብሔር የተመሰገነ። በዝማሬም ያገለገለን ወንድማችንን ታምራትን እግዚአብሔር አብዝቶ ይባርከው። በእውነት እየመራና እየደገፈ በውድቀት በመነሳታችን ከኛ ፊት ለፊት ቀድሞ ጆቻችንን ይዞ የሚመራን እግዚአብሔር ነው። እርሱ ነው ለዚህ ያደረሰን። እግዚአብሔር የተመሰገነ ይሁን። እኔ ደስ ይለኛል ወገኖቼ፣ ለነዚህ ዘማሪያን እግዚአብሔርን ጥበብ ሰጥቶ በመንፈሱ ሲመራቸው ልባችንንም ሲያነሳሳ እግዚአብሔር በእነሱ ተጠቅሞ ደስ ያሰኛል ይባርካልም። አይደለም እንዴ? እግዚአብሔር ከፍ ይበል፣ እግዚአብሔር ይባርካቸው። እስቲ ከዚህ በመከተል የኦሪት ዘዳግም ምዕራፍ 1ን ሐሳብ እንመለከታለን። የዚህ መጽሐፍ አብይ ሐሳቡ ማለትም የምዕራፍ 1 አብይ ሐሳቡ ውድቀት በቃዴስ በርኔ የሚል ይሆናል። የኦሪት ዘዳግም ምዕራፍ 1 አብይ ሐሳቡ ውድቀት በቃዴስ በርኔ የሚል ነው። ሙሴ በዚህ ስፍራ የእስራኤል ልጆችን ጉዞ መለስ ብሎ እየቃኘና የተፈጸሙትንም ታላላቅ ክንዋኔዎች እየተነተነ ነው። ከካሌብና ኢያሱ በስተቀር ያ ትውልድ ሁሉ በምድረ በዳ አልቋል። ስለዚህም ሙሴ ወደ ምድሪቱ የሚገባውን አዲስ ትውልድ እያዘጋጀ ነው። የቀደሙ አባቶቻቸውን ገጠመኝ የሚተርከው ያንኑ ስህተት ከመድገም ይልቅ ከነዚያ ተምረው የተሻለውን እንዲያደርጉ ነበር። እስቲ ኦሪት ዘዳግም ምዕራፍ 1 ቁጥር 1ን አብረን እንመልከት። በዮርዳኖስ ማዶ በምድረ በዳ በአረባ ውስጥ በኤርትራ ባህር ፊት ለፊት በፋራን በጦፌልም በላባንም በኤጽሮትም በዲዛሃብም መካከል ሳሉ ሙሴ ለእስራኤል ሁሉ የነገራቸው ቃል ይህ ነው ይላል። በዚያው አካባቢ አሻግሮ ኢየሩሳሌምን መመልከት በሚያስችለው የነቦ ተራራ መቆም ብንችልስ? አሁን በርግጥም የራሳችን ትዝታዎች ይኖሩናል። የምንመለከተው ሁሉ በምንም አይነት የተስፋይቱን ምድር አይመስልም። ፈጽሞ የተበላሸ ምድር በመሆኑ በአመታት ርዝመት የደረሰበትን ጉስቁልና ያመለክታል። በርግጥ ያኔ ሙሴ ሲያያት በአረንጓዴ የተሸፈነች መልካም ምድር እንደነበረች አስባለሁ። ዛሬ ግን በረሃ ነው። ይህ በአፋርና የአዋሽ ተፋሰስ ያለውን በረሃ ይመስላል። በሴይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ ድረስ የ11 ቀን መንገድ ነው ይላል። ቁጥር 2 ደግሞ ተመልከቱ፣ የሲና ተራራ የሚገኘው በኮሬብ ነው። የሲና ተራራ የሚገኘው በኮሬብ ነው። ከኮሬብ እስከ ቃዴስ በርኔ ለሚጓዙ 11 ቀን ይፈጃል። ቃዴስ በርኔ ወደ ተስፋይቱ ምድር መግቢያ ቁልፍ ስፍራ ነው። እስራኤላውያን በ11 ቀን ወደ ተስፋይቱ ምድር መድረስ ሲችሉ 38 ዓመት በምድረ በዳ ተንከራተቱ። ግን ለምን? ባለማመናቸው ምክንያት ነው ወገኖች። እነዚህ ወገኖች 38 ዓመት ሙሉ የተንከራተቱት ባለማመናቸው ነው። ጉዟቸው ወደ መቅበዝበዝ ተቀየረ። የምድረ በዳው እንግዶችና መጻተኞች ሆኑ። ለመማር የዘገዩ ነበሩና በዚያ ታላቅና አስፈሪ በረሃ ለ38 ዓመታት ሙሉ ተንከራተቱ። ወዳጆቼ ሆይ እኛም ለትምህርት የዘገየነን በመንፈሳዊ ብልጠት ረገድ ድሆች መሆናችን መገንዘብ አዳግተንም ጌታኛን ከዚህ አይነቱ ችግር ያወጣን ዘንድ ጠንከር ያለ ትምህርት ሊያዘጋጅልን የሚገባ ይመስላል። እስቲ ቁጥር 3ን እንይ። በ40ኛው ዓመት በ11ኛ ወር ከወሩን በመጀመሪያው ቀን ሙሴ እግዚአብሔር ስለ እነርሱ ያዘዘውን ሁሉ ለእስራኤል ልጆች ነገራቸው ይላል። የመንከራተት ዘመን እንዳበቃ ሙሴ ለሕዝቡ የመጀመሪያውን ንግግር አደረገ። መጀመሪያ በቀጥታ እንደ ተናገረና ኋላ ግን ንግግሩ በጽሑፍ እንደ ሰፈረ ግልጽ ነው። በሙሴ ዘመን ስነ ጽሑፍ አልነበረም ያሉ ተከራካሪዎች ቀድሞ የተረቱት በዚህ ነጥብ ነው። የጽሑፍ ጥበብ ከሙሴ በፊት እንኳ ነበር። ምንም እንኳ ተናጋሪ ሙሴ ቢሆንም ንግግሩን የሰጠው ግን እግዚአብሔር እንደሆነ ግልጽ አድርጓል። እስቲ በመቀጠል የቃዴስ በርኔውን ውድቀት እንመልከት። ታሪካቸውን እየከለሰና የጉዟቸውን ሂደት እየተነተነ ሳለ ሙሴ የእርሱንም ስህተት ይጠቅሳል። እንዲህ ይላል ዘዳግም ምዕራፍ 1 ቁጥር 9 ቁጥር 12 እና ቁጥር 13ን ተመልከቱ። ዘዳግም ምዕራፍ 1 ቁጥር 9 ቁጥር 12 እና 13ን እንመልከት። በዚያም ዘመን እንዲህ ብዬ ተናገርኳችሁ፣ እኔ ብቻዬን ልሸከማችሁ አልችልም። እኔ ብቻዬን ድካማችሁን፣ ሸክማችሁን፣ ክርክራችሁንም እሸከም ዘንድ እንዴት እችላለሁ? ከእናንተ ከየነገዳችሁ ጥበበኞች፣ አስተዋዮችንም አዋቂዎችንም የሆኑትን ጥበበኞች ሰዎች ምረጡ፣ እኔም በላያችሁ ላይ አለቆች አደርጋቸዋለሁ ይላል። የዚህን ክንውን ዝርዝር በዘጸአት ምዕራፍ 18 ላይ እናገኘዋለን። ዘጸአት ምዕራፍ 18ን በኋላ ተመልከቱና አመሳክሩ። ሙሴ ብቻውን እስራኤልን እንደ ተሸከመ በመቁጠር ታከተ፣ በዚህም ተጨነቀ። እግዚአብሔርም ሽማግሌዎችን እንዲሾም ስለፈቀደለት 70 ሰዎችን ያቀፈ ኮሚቴ አቋቋመ። ይህ ከዘመናት በኋላ ሳንሄድሪን ወደ ተባለው የአይሁድ ሽማግሌዎች ሸንጎ አደገ። ከብዙ ዓመት በኋላ ክርስቶስ እንዲሰቀል የጠየቀው ይኸው የሰባ ሽማግሌዎች ሸንጎ ኮሚቴ ነበር። አስገርምምን? በዚህ ጭንቀቱ ሙሴ አንድ ስህተት ፈጸመ። ይኸውም እስራኤልን የሚያወጣና የሚያገባው እግዚአብሔር እንደሆነ መርሳቱ ነበር። ያ ባይሆን ከእግዚአብሔር የተሾመው ሙሴ ቦርድ ወይም ኮሚቴ ማቋቋም ባስፈለገው ነበር። ሙሴ በዚህ ግልጽ ስህተት መፈጸሙን አንስቷል። ስህተታቸውን የሚያስታውሱ ሰዎች ጥቂት ናቸው። ሙሴ ግን ፈጽሞታል። ያም መልካም ይመስል እንደነበረ ግን እንዳልጠቀመና ታላላቅ ችግሮችን እንደወለደ ሙሴ ተናግሯል። ይህ በቤተ ክርስቲያንም ሊፈጸም ይችላል። በቤተ ክርስቲያን ውስጥ የመጋቢውን ሐሳብ የማይቀበል ቦርድ መቋቋሙ ከክፋትም ሁሉ የላቀ ነው ብዬ አስባለሁ። በእንዲህ አይነቱ ግጭት ከመጋቢውና ከቦርዱ አንዱ ቤተ ክርስቲያኒቱን መልቀቅ ይገባል። መጋቢው ለእግዚአብሔር ቃል የቆመና ለመስበክም የሚተጋ ከሆነ ቦርዱ ሊያግዘው ይገባል። በጸጉር አበጣጠሩ ደስ የማይሰኙ ከሆነ ለቀው ቢሄዱ ይሻላል ወገኖቼ። የሚያሳዝነው ግን እነዚህ የቤተ ክርስቲያን ጭንቁሮች እዚያው ይጎለታሉ። ቤተ ክርስቲያኒቱን ከመከፋፈልም አልፈው ያንን ሰው ከማጥፋት አይመለሱም። እግዚአብሔር ልቦናን ይስጣቸው። ሙሴ ስለ ምድረ በዳ ጉዞ የነበረውን ግጭት ለማወቅ ትፈልጋላችሁን? እስቲ ዘዳግም ምዕራፍ 1 ቁጥር 19ን እንመልከት። ከኮሬብም ተጓዝን፣ አምላካችን እግዚአብሔር እንዳዘዘን በታላቅ እጅግም በሚያስፈራ በዚያ ባያችሁት ምድረ በዳ ሁሉ በኩል በተራራማው በአሞራውያን መንገድ ሄድን፣ ወደ ቃዴስ በርኔም መጣን ይላል። ሙሴ በዚያ ስለነበር እኔም ይህንኑ ለማብራራት የእርሱን ቃላት እጠቀማለሁ። የምድረ በዳው ጉዞ አስፈሪና አስቸጋሪ እንጂ አስደሳች የዕለት ተግባር አልነበረም። ሁለተኛው ስህተት በቃዴስ በርኔ የተፈጸመ እንደነበር ሙሴ ያስታውሳል። ይህ ስህተት በሕዝቡ የተፈጸመ ሲሆን መንስኤውም የቦርዱ ወይም የኮሚቴው ሥራ ነው። ከቁጥር 20 እስከ 23 ያለውን ደግሞ እንመልከት። እኔም አምላካችን እግዚአብሔር ወደሚሰጠን ወደ ተራራማ ወደ አሞራውያን አገር መጣችሁ። እነሆ አምላክ እግዚአብሔር ምድሪቱን በፊት አድርጓል። የአባቶች አምላክ እግዚአብሔር እንዳለ ውጣ፣ ውረሳት፣ አትፍራ፣ አትደንግጥም አልኳችሁ። እናንተ ሁላችሁ ወደ እኔ ቀርባችሁ ምድሪቱ እንዲጎበኙልን እንወጣበት ዘንድ የሚገባን የመንገዱንና የምንገባባቸውን የእነዚያን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎች እንስደድ አላችሁኝ። ያም ነገር ደስ አሰኘኝ። ከእናንተም 12 ሰው መረጥሁ፣ ከየነገዱ ሁሉ አንዳንድ ሰው ነበረ ይላችኋል። ወገኖቼ እንደገና ተመልከቱ። እነዚህ ሰዎች ቦርድ ወይም ኮሚቴ አቋቁመን ምድሪቱን እንሰልል እየተባባሉ ነው። እግዚአብሔር አስቀድሞ የሰለለው አይደለምን? ስለዚህ ማርና ወተት ከምድሪቱ እንደሚፈስ ተናግሯል። በእርግጥ ረጃጅም ሰዎች በዚያ ነበሩ፣ ግን እግዚአብሔር ከእነርሱም እንደሚጠብቃቸው ተናግሮ ነበር። ሕዝቡ በቦርድ መመራት ፈለገ፣ ሙሴም የሚመራው ቦርድ ፈለገ። የሆነው ግን ተመልከቱ፣ ወደ አስፈሪው ምድረ በዳ የመራቸው ምክንያት ይኸው ነበር። ዋነኛው ችግር አለማመን ነው። እግዚአብሔር ምድሪቱ መልካም እንደሆነች ተናገረ። ሰላዮችም ምድሪቱን ከተመለከቱ በኋላ መልካምነቷን መጥቶት ነገሯቸው፣ በዚህም ተስማሙ። ነገር ግን በምድሪቱ ረዣዥም ሰዎች አሉ በማለት ተናገሩ። እግዚአብሔር ለእስራኤል ችሎታን በመስጠት ከእነዚያ ሰዎች እንደሚጠብቃቸው ተናግሮ ነበር። እነርሱ ግን እግዚአብሔርን አላመኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።